ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በእኛ ስሌት ዋና ዋናዎቹ ተግባራት ጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለን የያዝነው ነሐሴ 10 2012 ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ
ነሐሴ 10 በጣም የዝናብ ጊዜ ነው። የማያባራ ዝናብ ከጧት እስከ ማታ የሚዘንብበት፣ ህዝቡ ዝናብ ላይ ቆሞ ምርጫ ለማካሄድ በጣም አስቸጋሪ ነው። የውሃ ሙላት አለ።
እኚህኛው ደግሞ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። የብሔራዊ ምርጫ ጉዳይ ዝርዝሩን በዕለቱ አብይ ርዕስ ይዘናል። ፕሬዚዳንት ዶናልድ ትራምፕ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ዋሽንግተን የሚገኙትን የኢትዮጵያን፣ የግብፅንና የሱዳንን የውጭ ጉዳይና የውሃ ሚኒስትሮች ዛሬ በዋይት ሀውስ አነጋግረዋል። ሀገራቸው የሶስቱን ሀገሮች ትብብርና ዘላቂ ጥቅም ለሚያስጠብቅ ስምምነት ድጋፍ መስጠቷን ትቀጥላለችም ብለዋል። የዚህንም ዝርዝር ይዘናል። ዜና መጽሔት ይመለከተዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 6 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ አዳነች ፍስሐዬ፣ ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ቶማስ ፎድ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። ሱዳን ውስጥ በወታደራዊ ኃይሎች መካከል በተከፈተ ተኩስ 2 ሲቪሎችና 2 ወታደሮች እንደተገደሉ ወታደራዊ ኃይል ገለጸ። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በፕሬዝደንት ዶናልድ ትራምፕ ላይ የሚመሰረተውን የክስ ሂደት የሚያካሄዱ 7 የምክር ቤቱ አባላትን ሰየሙ። የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዶቭ ካቢናቸው ከስራ እንዲሰናበት ደብዳቤ አስገቡ። አሁን ዜናዎች በዝርዝር። በሱዳን ወታደራዊ ኃይል ውስጥ ባሉ የተለያዩ አንጃዎች መካከል ግጭት በተፈጠረበት በአሁኑ ወቅት ትላንት በመዲናይቱ ካርቱም ተኩስ እንደተከፈተ ተዘግቧል። የሀገሪቱ የሽግግር መንግስት ቃል አቀባይ ፋይሳል መሐመድ ሳልህ ለመነሳሳቱ ተጠያቂው የብሔራዊ ስለላና የደህንነት አገልግሎት ነው ብለዋል። ተኩሱ የተከፈተው ያልተከፈለ ደመወዝ አለ፣ የተሻለ ድጎማም ያስፈልገናል በማለት የአገልግሎቱ አባላት ትላንት ተቃውሞ ባካሄዱበት ወቅት ነው ብለዋል ቃል አቀባዩ። በተኩሱ 2 ሲቪሎችና 2 ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። 2 ከፍተኛ ወታደራዊ መኮንኖች ያሉባቸው 4 ሰዎች ቆስለዋል ተብሏል። በአሁኑ ወቅት ግን ወታደራዊ ኃይል አመጽ የተነሳባቸውን ቦታዎች እየተቆጣጠረ መሆኑን ከፍተኛ የሱዳን ባለሥልጣኖች ገልጸዋል። የሱዳኑ ሉዓላዊ መማክርት መሪ ጀነራል አብዱልፋታህ አልቡርሃን የሱዳንን ወታደራዊ ኃይልና ፈጥኖ ደራሹን ኃይል መነሳሳቱን ለማስቆም በመቻላቸው አመስግነዋቸዋል።
وستظل القوات متماسكة بكل من
ظهر our organized forces shall remain united to support the mandate of the
የተደራጁ ኃይሎቻችን የሽግግሩ መንግስት ውክልናን ለመርዳት ከመጨረሻው ተባብረው መስራት መቀጠል አለባቸው። በሕጋዊ አስተዳደር ወቅት ማንም መፈንቅለ መንግስት እንዲያቀድና በሀገሪቱ ህዝብ ላይ ችግር እንዲፈጥር አንፈቅድም።
የብሔራዊ ስለላና የደህንነት አገልግሎት የቀድሞው የሱዳን ፕሬዝዳንት ዑመር አልባሽር ታማኝ ተደርጎ ይታያል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሱዳን ያሉትን 900 ሺህ የሚሆኑትን ስደተኞች ለመርዳት የ447 ሚሊዮን ዶላር እርዳታ ለማግኘት ጥሪ አቅርቧል። የተባበሩት መንግስታት የስደተኞች አገልግሎት ስደተኞቹን ለማስጠለል፣ ለጤና ጥበቃና ምግብን እንዲሁም ለመኖር የሚያስፈልጉ ነገሮችን ሁሉ ለማቅረብ ከ30 በላይ ከሚሆኑ አጋሮች ጋር በመተባበር እየሰራ ነው። አብዛኞቹ ስደተኞች ከደቡብ ሱዳኑ ሲሆኑ ግጭትንና ክትትልን ሸሽተው ከሌሎች 9 ሀገሮች የሄዱም እንደሚገኙባቸው አገልግሎቱ ገልጿል። በድሬዳዋ ከተማ የሚገኙ 7 የተለያዩ የሃይማኖት መሪዎች ከ5 የከተማው ባለስልጣናት ጋር ሆነው ወደ እስራኤል ተጉዘው የተለያዩ የእምነት ቦታዎችን ጎበኙ። ጉብኝቱን የመሩት የከተማዋ ምክትል ከንቲባ ከድር ጃዋር ሰዎች የተለያየ ሃይማኖት ተከታዮች ቢሆኑም በአንድ ቦታ ላይ እንዴት ተከባብሮ መኖር እንደሚችሉ ለመመልከትና በጋራ ለመወያየት ጥሩ እድል ተፈጥሮልናል ብለዋል። ከተማችንን ቀድማ ወደ ነበረችበት ለመመለስም ቃል ገብተናል ብለዋል። ጽዮን ግርማ ዝርዝር አላት።
የድሬዳዋ ከተማ ምክትል ከንቲባ ከድር ጃዋር ስለ ጉዞ አላማ ሲናገሩ ከዚህ ቀደም ወደ እስራኤል ተጉዞ ጉብኝት አድርገው የነበሩት የከተማው ከንቲባ አህመድ ቡህ ከሁሉም የእምነት ተቋማት የተውጣጡ የሃይማኖት መሪዎች በጋራ ጉብኝት እንዲያደርጉ ባቀረቡት ሀሳብ መሰረት ጉዞ እንደተደረገ ገልጸዋል።
የእስራኤል ሀገር እንግዲህ ያው ከውጭ እንደሚወራው በሚዲያ የሚታየውና በአካል ሄዶ ሲታይ ምን ያህል ተቻችሎ አብሮ እንደሚኖሩ አንዱ እንዴት በጋራ የአንዱን እምነት እያከበረ የሚሄድበት ቦታ ተመርጦም ስትሄድም እዛ አካባቢ ላይ እኛ በሚዲያ ነው ስንሰማም የነበረው። እነዚህ እምነት ተቋማቶች ቤተ ክርስቲያንን በጋራ መስጊዱንም በጋራ እዛ አካባቢ ላይ እንግዲህ አንድ ድንበር ብቻ በተለይ አንድ መሰረተ ድንጋይ መሀል ብቻ ነው ያለው፣ በዚህኛው መስጊድ በዚህኛው ደግሞ ቤተ ክርስቲያን ያለበት ነው እና
በጉዟቸውም የተለያዩ የእምነት ተቋማትን በአንድ ቦታ ላይ ተቀራርበው ማየታቸውን እንደዚሁም ደግሞ ከተለያዩ እምነት የተውጣጡ ምዕመናን በነጻነት እንቅስቃሴዎችን ሲያደርጉ መመልከታቸውን ተናግረዋል።
ሰዎች እኛ የምናወራው ቦታ የሉም። እርግጥ ለመነጋገር እኛ አሁን ከእምነት አልወጣንም፣ ከብሔር አልወጣንም፣ ከጎሳ አልወጣንም። እዛ አደጉ አሁን የምንላቸው ሀገር ላይ ጎሳህ ምንድን ነው እምነትህ ምንድን ነው ጉዳያቸው አይደለም። በቃ ሙስሊሙ ክርስቲያን ቤት ገብቶ ይሰራል፣ ክርስቲያኑ ሙስሊም ቤት ገብቶ ይሰራል። ሙስሊሙ መስጊድ ቤተ ክርስቲያን ይጠብቃል፣ ቤተ ክርስቲያኑ ደግሞ መስጊዱን የሚጠብቀው ክርስቲያኑ ነው። እና በጣም የምንጠቅሳቸው እነዚህ ኢትዮጵያ የተባረከች ሀገር ናት እያል ሌሎችን ስናይ ደግሞ ግን በጣም በራሳችን የምናፍርባቸው ነገሮች የምናይበት ሁኔታ ነው ያለው እና በዛ መልኩ ነው 12 ልዑካን ቡድን ይዘን ለ10 ቀን እዛ ቆይተን የመጣ ነው።
በቆይታቸውም ሁሉም በጣም ጥሩ የመቀራረብ መንፈስ እንደነበራቸው ምክትል ከንቲባው አስረድተዋል።
ሰው እዚህ ሀገር ሲኖር ነው ለካ ሰው የሚቀላለው የሚል ነገር ነው እኛ ያየ ነው። በሰው ሀገር ላይ እንግዲህ እዛም ያለው ምን ያህል ሰውን እንደሚያከብር እንዴት አብሮ መኖር እንዳለበት ብዙ ነገር ተምረን የመጣ ነው ያየ ነው። የስልጣኔው ነው ይሄ የሚያሳየው እና ከዚህ እስካልወጣን ድረስ መቼም እንግዲህ ያው በዚህ ስታይል ደረጃ የምንሄድ ከሆነ የት በደረስን የሚል ነው እኛ ይዘን የመጣ ነው።
በቆይታቸው የነበራቸው ጥሩ ስሜት እንዳለ በህዝቡ ላይ እንዲጋባ ለመስራት እንቅስቃሴ እያደረጉ እንደሆነም ተናግረዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባለፈው ወር ባበቃው ዓመት በአፍሪቃ ዙሪያ ቁጣና ተቃውሞ ሰፍኖ እንደነበርና አሁንም ሲቀዘቅዝ አለመታየቱን ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ያወጣው ዓመታዊ ዘገባ ገምግሟል። ጊኒና ሱዳን ውስጥ ለረጅም ጊዜ ሲገዙ በቆዩ መሪዎች ላይ ቁጣ ታይቷል። የዚምባብዌ ኢኮኖሚ መዳሸቅ ተቃውሞ አስነስቷል። በኮንጎ ዲሞክራሲያዊ ሪፑብሊክና በኢትዮጵያ ግጭቶችና ከመኖሪያ የመፈናቀል ሁኔታ ተከስቷል። በኮናክሪ፣ ሐራሬ፣ ካርቱምና ኪንሻሳ ተቃውሞ የተካሄደባቸው ምክንያቶች ቢለያዩም ከጸጥታ ኃይሎች የገጠማቸው ከባድ ምላሽ ተመሳሳይ ነበር ይላል ሂዩማን ራይትስ ዋች ያወጣው ዘገባ። የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ካቢኔያቸው ከስራ እንዲሰናበት ደብዳቤ አስገብቷል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የፕሬዚዳንቱን ስልጣን የሚቀንስ የፓርላማውን ስልጣን ግን የሚያጠናክር የህገ መንግስታዊ ለውጥ ሀሳብ ካቀረቡ በኋላ ነው ጠቅላይ ሚኒስትሩ የካቢኔ ስንብት ደብዳቤ ያስገቡት። ፑቲን ዛሬ የለውጡን ሀሳብ ያቀረቡት ስለ ሀገሪቱ ሁኔታ በምክር ቤቱ ዓመታዊ ንግግር ባደረጉበት ወቅት ነው። የፑቲን የስልጣን ጊዜ ከአራት ዓመታት በኋላ ሲያበቃ የፑቲንን ተደማጭነት እንዲቀጥል የሚያደርግ ንግግር ይመስላል ተብሏል። በመጨረሻም የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረተውን የክስ ሂደት የሚያካሂዱ 7 የምክር ቤት አባላትን ዛሬ ሰይመዋል። የፍርዱ ሂደት በመጪው ሳምንት በሕግ ወሰኛ ምክር ቤት እንዲካሄድ ይጠበቃል። የተወካዮቹ ምክር ቤት የክሱን አንቀጾችን ወደ ሕግ ወሰኛው ምክር ቤት ለመላክ ዛሬ ድምፅ ይሰጣል። ፔሎሲ የፍርዱን ሂደት እንዲያከናውኑ የተለያዩ ዲሞክራት የምክር ቤት አባላትን ሰይመዋል። የምክር ቤቱ የስለላ ኮሚቴ ሊቀመንበር አዳም ሼፍ እና የፍርድ ኮሚቴ ሊቀመንበር ጀሪ ናድለር ይገኙባቸዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
አዳነችን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በጊዜ ሰሌዳችን መሰረት ቀዳሚው የዕለቱ አብይ ርዕስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮን አገር አቀፍ ምርጫ በነሐሴ ወር ለማካሄድ ረቂቅ የጊዜ ሰሌዳ ለውይይት አቀረበ። የተለያዩ ተሳታፊዎች የድምፅ መስጫው ወቅት አመቺ አይሆንም በሚል ወደ ኋላ እንዲሳብ ሲጠይቁ፣ ሌሎች ደግሞ ወደፊት እንዲገፋ የሚል ሐሳብ አቅርበዋል። ቦርዱ ተጨማሪ የውይይት መድረክ እንደሚያሰናዳም ተናግሯል። መለስካቸው አመሃ ተከታትሎታል።
ቦርዱ ዛሬ ለተለያዩ የምርጫ ዋና ዋና ተግባራት ናቸው ያላቸውን ድርጊቶች በጊዜ ገድቦ በሚመለከታቸው የምርጫ ቦርድ ሥራ አስፈጻሚዎች ማብራሪያ ሰጥተዋል። የምርጫ ክልል ካርታን ይፋ ማድረግ፣ የምርጫ ጣቢያዎች ዝርዝር ይፋ ማድረግ፣ የምረጡኝ ዘመቻ ጊዜና የድምፅ መስጫ ቀንንና የመሳሰሉት ጊዜ በሰሌዳው ላይ ተለይቶ ተመልክቷል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ይህን የጊዜ ሰሌዳና የተዘረዘሩትን ድርጊቶች በዚህ መልኩ ለማቅረብ ካስገደዱ ምክንያቶች ጭምር ማብራሪያ ሰጥተዋል።
በእኛ ስሌት ዋና ዋናዎቹ ተግባራት ጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለን የያዝነው ነሐሴ 10/2012 ነው። የስራ እንቅስቃሴዎች በእኛ በኩል መከወን ካለባቸው፣ ከተሳታፊዎች መከወን ካለባቸው፣ ተሳታፊዎች ስንል ፓርቲዎች፣ መንግስትም ደግሞ የሚጠበቅበት ነገር አለ። ከሁሉም ከተግባራት ለመፈጸም ከሚያስፈልገው ጊዜ በተጨማሪ ይህንን እኛ በድራፍትነት ያወጣነውን ካላንደር የወሰኑት እና ኦሬንት ያደረጉት የህግ ሀሳቦች እና የህግ ገደቦች አሉ። አንደኛው የህግ ገደቦች ስል በተለይ ከጊዜ ጋር የሚ በተመለከተ ማለት ነው። የመጀመሪያው የህግ ገደብ አጠቃላይ ምርጫ በተለይም የአገራዊው ፓርላማውን ማለት ነው የሚደረገው ምርጫ የሚደረግበትን ጊዜ አስመልክቶ በህገ መንግስታችን የተቀመጠ ጊዜ ገደብ አለ።
የውይይት መድረኩ ተሳታፊዎች በቀረበው የጊዜ ሰሌዳ ላይ የተለያዩ አስተያየቶችን ሰንዝረዋል፣ ጥያቄዎችም አንስተዋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊና የማዕከላዊ ኮሚቴ አባል የምርጫ ወቅቱን ብቻ ሳይሆን በሀገሪቱ የተለያዩ ክፍሎች ስላለው አሳሳቢ የጸጥታ ጉዳይ በማንሳት ይህ እንዲሻሻል ለማድረግና ለፓርቲዎች እንቅስቃሴ አመቺ ሁኔታን ለመፍጠር ቦርዱ ምን እያደረገ እንደሆነ ጠይቀዋል። በተጨማሪም የድምፅ መስጫ ይሆናል የተባለውን ቀን በተመለከተም አስተያየታቸውን ሰንዝረዋል።
ነሐሴ 10 በጣም የዝናብ ጊዜ ነው። የማያባራ ዝናብ ከጠዋት እስከ ማታ የሚዘንብበት፣ ህዝቡ ዝናብ ላይ ቆሞ ምርጫ ለማካሄድ በጣም አስቸጋሪ ነው። የውሃ ሙላት አለ። አስቸጋሪ ጊዜ ስለሆነች ቢሆን ወደ 20ዎቹ እንኳ ቢገፋ የሚል ነው። ወደ መስከረም ከገባ ምናልባት ህገ መንግስታዊ የሆነ ጥያቄ ሊያስነሳ ስለሚችል የሚል ነው። አዲሱ ፓርላማ መቼ ስራ ሊጀምር ነው? አሁን ነሐሴ ላይ ተመርጦ መስከረም መጀመሪያ የሰኞ ቀን ለው መሰለኝ ህገ መንግስቱ። ይሄ
ድርጅቶች አባላት መካከል አቶ በፈቃዱ ኃይሉ በሀገሪቱ ውስጥ ከሚገኘው የመሰረተ ልማት ዝርጋታ አኳያ ያለውን ችግር በማመላከት እለቱ ወደፊት ቢገፋ ይሻላል የሚል ሀሳብ አቅርበዋል።
ድምፅ መስጫ ቀን ላይ ነው የኔ አስተያየት፣ ክረምት ላይ እንደመሆኑ በኢትዮጵያ አንዳንድ መረጃዎችን ቼክ ለማድረግ እየሞከርኩ ነበር። 37% የሚሆኑት መንገዶች ብቻ ናቸው ኦል ዌዘር ሮድ የሚባሉት ማለት ነው። ስለዚህ ለምርጫ አስፈጻሚዎቹም ይሁን ለታዛቢዎችም ይሁን ለራሳቸው ለምራጮች እንኳን መንቀሳቀስ አይችሉም እና አንዳንዶቹ ደግሞ ወንዝም መሻገር ይኖርባቸዋል፣ ድልድዮች የሉም። ስለዚህ የምርጫ ተርናውቱን በከፍተኛ ሁኔታ ይቀንሷል እና ይህንን ሲሪየስሊ እንድትወስዱ ትፈልጋለሁ። አስፈላጊ ከሆነም ከፖለቲካ ፓርቲዎቹ ጋር በመመካከርም ቢሆን ወደ ጥቅምት አጋማሽ ወይም ህዳር መግባት ቢቻል ጥሩ ይሆናል። ምክንያቱም የሶስት ወር ልዩነት ብዙም ተጽዕኖ አይፈጥርም። ብዙ ህጎች የሚጣሱበት ሀገር እንደመሆኑ ብዙም የሚያሳስብ አይመስለኝም።
የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ የድምፅ መስጫ ዕለቱን በተመለከተና በተመሳሳይ ጥያቄዎች ላይ ምላሻቸውን ሰጥተዋል።
የምርጫ ቀን ብለን የያዝነው በክረምት ወቅት ከመሆኑ የተነሳ የሚያጋጥመውን ችግር በተመለከተ ነው። እኛም ከዚህ የሎጂስቲክስን ከሚያወሳስብ ሁኔታ እና በጣም ብዙ ችግር ሊያጋጥመን ይችላል የሚለውን ነገር ብዙ አውጥተናል አውርደናል እና በጣም በምርጫ የገባንበት አማራጭ አይደለም። እሱ እንድትረዱ እንፈልጋለን። በግንቦት ለማከናወን ብዙ የህግ ዝግጅቶች፣ የተቋማዊ ዝግጅቶች፣ የእኛም ብቻ ሳይሆን ደግሞ የተወዳዳሪዎቹም ዝግጅቶች ማለት ነው፣ ለፓርቲዎቹንም ጨምሮ። ለምሳሌ አሁን ፓርቲዎችን ብናይ አዲስ ህግ ወጥቷል። በዛ መሰረት የሚያሟሏቸው ነገሮች አሉ። እሱን ለማሟላት በምንጠይቃቸው ጊዜ እንደሚያስፈልጋቸው ነግረውናል። እና ከነሱም ጋር ኮንሰልት አድርገን ሂደቱን ለማከናወን የሚያስፈልጋቸው ጊዜ ያለውን 2 ወር ገደማ ሰጥተናል። እሱ ራሱ የሚገፋው ሂደት አለ እና እነዚህ ሁሉ ቅድመ ዝግጅቶች እና የስራ ሂደቶች በግንቦት ማድረግን አላስችል ስላሉን ነው ወደዛ የገፋ ነው ማለት ነው። በፍቃዱ ደግሞ ያለውን ወደ መስከረምና ወደ ጥቅምት ደግሞ የሚለውን የማንቀበልበት ደግሞ ለእኛ ደግሞ እንደ ምርጫ ቦርድ መቆሚያችን ሁልጊዜም እሱ ነው።
ከቀረቡት ሀሳቦችና ጥያቄዎች በመሰረቱ የተለየ ሀሳብ ያቀረቡት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓን ወክለው የተገኙት አቶ ልደቱ አያሌው ናቸው። የአቶ ልደቱ አያሌው ሀሳብ ባጭሩ በዚህ ድህረ ፖለቲካዊ ቀውስ ባሉት ወቅት ሕግ ተጥሶ ህዝባዊ አመፁ ባስገኘው ቅቡልነት የሚንቀሳቀሱ ተቋማት ስለሆኑ ያሉት ስለ ሕግ መጨነቁ ተገቢ አይደለም ይላሉ። በአሁኑ ጊዜ ብሔራዊ መግባባት በሀገሪቱ ስለሌለ ምርጫ ማካሄድ የለብንም ሲሉ ተከራክረዋል።
አንደኛ ህዝቡ ትግል አለ። ከአምባገነን ስርዓት ወደ መዋቅራዊ ስርዓት ለመሸጋገር የጠየቃቸው ጥያቄዎች አልተፈሩ። እነዛ ጥያቄዎች በምርጫ የሚፈቷል፣ በድርድር የሚፈቷል፣ በብሔራዊ መግባባት የሚፈቷል። ያን ስራ አልሰራንም። ባልሰራንበት ሁኔታ ወደ ምርጫ ውስጥ መግባት
አንዳንዶቹ ነገሮች እኛ የምናያቸው እኛ የምናስተዳድራቸው ነገሮች አይደሉም። እዚህ ክርክር ውስጥ ለምሳሌ የቀረቡት ብሔራዊ መግባባት መፍጠር፣ እዚህ ቤት በጣም ብዙ ፓርቲዎች አላችሁ፣ ብሔራዊ መግባባት ለመፍጠር ብዙ አስተዋጽኦ ማድረግ ትችላላችሁ፣ የሲቪል ማህበረሰብ አባላት አላችሁ፣ እንደዛው ሌሎችም እንደዛው። ግን እኛ በምንሰራቸው ስራዎች ማድረግ እንችላለን፣ ግን እሱ አይደለም ስራችን።
የተነሱ አያሌ ሀሳቦችና ጥያቄዎች አሉ። ቦርዱም ይህን በመገንዘብ ተጨማሪ የውይይት መድረኮች እንደሚያዘጋጅ ገልጾ የዛሬውን መድረክ ዘግቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ትራምፕ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ወዲህ ወደ ዋሽንግተን የመጡትን የኢትዮጵያን የግብፅንና የሱዳንን የውጭ ጉዳይና ድጋፍ መስጠቷን እንደምትቀጥልም አረጋግጠዋል። ታዲያ የሶስቱ አገሮች ልኡካን በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ያደረጉትን ውይይትና የሶስቱ አገሮች የድርድር ሂደት የሚመለከት ጋዜጣዊ መግለጫ በዩናይት ስቴትስ የኢትዮጵያ አምባሳደር በዋሽንግተኑ የኢትዮጵያ ኤምባሲ የሚሰጡትን መግለጫ ለመከታተል ባልደረባችን ሀብታሙ ስዩም ከስፍራው ይገኛል። ሀብታሙ፣ ሰዓቱ እየተገፋ እየተለወጠ ቆይተዋል። ከማለዳ ጀምሮ ነው ይሄ እቅድ የተያዘው። በእርግጥም ከዋይት ሀውስ ካለው ውይይት ጋር ሰዓቱ የተጋጨ ይመስላል። አሁን በምን ሁኔታ ላይ ነው ያለው? ምንድን ነው አሁን ያላችሁበት ሁኔታ?
አሉላ፣ እንዴት አመሸህ? የኢትዮጵያ ሱዳንና ግብጽ ከፍተኛ ባለስልጣናት የአባይን ግድብ በተመለከተ 4ኛውን ምክክር በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ አድርገዋል። ከዚህ ቀደም ከህዳር 15 እስከ 16 2019 በአዲስ አበባ፣ ከጥር 2 እስከ 3 2019 በካይሮ፣ ከጥር 22 እስከ 23 2019 በካርቱም የቴክኒክ ኮሚቴዎቻቸው ሲወያዩ ነበረ። አቆጣጠሩ ሁሉም በአውሮፓውያኑ የዘመን አቆጣጠር ነው። ሆኖም ይህን የሚባል መስማማት ላይ አለመድረሳቸው ተሰምተዋል። በዋነኝነት ያልተስማሙበት ነጥብም የአባይ ግድብን ለመሙላት መወሰድ ያለባቸው ዓመታት ብዛትን የሚመለከት እንደሆነ ያገኘናቸው መረጃዎች ያሳያሉ። ከትናንት በስቲያ ጀምሮ ደግሞ ይህ በዋሽንግተን ዲሲ በዩናይትድ ስቴትስ የገንዘብ መስሪያ ቤት ኃላፊ ስቴቨን ምኑንቺን እና በዓለም ባንክ ፕሬዚዳንት ዴቪድ ማልፓስ ታዛቢነት የተደረገውን ውይይት ውጤት በአሁኑ ሰዓት እየተጠባበቅን ነው። በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የሚመራው ልዑክ ቡድን በውይይቱ የተገኙ ውጤቶችን ይፋ ያደርጋል ብለን እንጠብቃለን። እስካሁን ድረስ ጋዜጣዊ መግለጫው አልተጀመረም። ከመድረኩ የሚገኙ መረጃዎችን ለአድማጮቻችን በቀጣይ መርሃ ግብሮች እንደምናቀርብ ቃል እንገባለን። አመሰግናለሁ። ይሄ ነው ያለው አሉላ።
መልካም ሀብታሙ፣ አመሰግናለሁ። ተከታትለህም ተከታዩ ዘገባውን ታደርሰናለህ። ስርጭታችን ሳይጠናቀቅ ከደረሰም መልሰን እናመጣሃለን። አመሰግናለሁ። መልካም ጊዜ። ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይሆናል የሚያሻግረን። በህትመት ጋዜጠኝነት ለረዥም ዓመታት የሰራው ለስድስት ዓመታት የታሰረበትን ረዥም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለአሜሪካ ድምፅ ገልጧል። ባልደራስ ለእውነተኛ የኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ ያቀረበለት ቦርዱ ትናንት ጉዳዩን መመልከቱን ገልጦ በሁለቱ ቀናት ውስጥ ምላሽ እንደሚሰጥም ተገልጧል። ጽዮን ግርማ ዝርዝሩን ይዛለች።
ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል።
ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ ምስረታ እውቅና ብሎ የሚሰጠው ሰርተፍኬት አለ። ያንን ለማሟላት ያስቀመጣቸው መስፈርቶች አሉ። እኛም እሁድ ዕለት በኢንተርኮንቲኔንታል ሆቴል የ200 መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን የመሰብሰብ መብታችን ስለሆነ ይህን መብታችን እናሳልፍ አንሰጥም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ ተሰብስበን ህጉ በሚጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ ሄደን ማመልከቻውን አስገብተናል። ቃለ ጉባኤ እያያዘ ቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ብርቱካን ሚደቅሳም በዚያውኑ ዕለት ለሚመለከተው ክፍል መርተው
አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የ10,000 ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል።
በአዲሱ ህግ 11/62 መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜ እውቅና ጥያቄ የሚባለው 200 ሰዎች ፊርማ ተሰባስበው መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜ እውቅና ተሰጥቶን የቀረውን ዋናው ለዋናው እውቅና የሚያስፈልገውን ነገር ለማሟላት እስከዛ ድረስ ጊዜ ይሰጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚ እውቅና ለማግኘት ሰርተፍኬት ለማግኘት ፓርቲዎች መጥተው አመልክተው ፕሮሰሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያው ጊዜ እውቅና ለማግኘት የሚለውን አስገብተዋል ለኢትዮጵያ ብሔራዊ ምርጫ ቦርድ። ቦርዱ ቀርቦ ቦርዱ ትናንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ምንም የተሳሰበ ነገር ስለሌለ በቃ በጥቂት ቀናት ውስጥ ያው ያገኛሉ ብዬ ነው የምገምተው።
ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውን እና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል።
ፓርቲ ሆኖ መመዝገብ የሚችሉበት አዲስ ህግ ላይ ከአንቀጽ 64 ጀምሮ አለ። ያው የፊርማዎቹ መስፈርት ለክልላዊ ፓርቲ 4,000፣ ለአገራዊ ፓርቲ ከሆነ የሚያቋቁሙት 10,000 ፊርማዎች ማሰባሰብ ይኖርባቸዋል። በነዚያ ፎርማቶች መሰረት ከዛ በኋላ ደግሞ እሱን አሰባሰብ ሲጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ 500 ለክልላዊ ፓርቲ 250 የተገኘ ተቀዳለው ጉባኤ ላይ ተገኝተው ፕሮግራማቸውን ማጸደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገ ደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እስከናገኘ እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው? እጩዎች አመራረጥ እንዴት ይሆናል? ውስጠ ፓርቲ ዲሞክራሲ እንደዚህ የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችግሩ ላይ ያሉ። ስለዚህ ህገ ደንብ ውስጥ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ፣ ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ፣ አርማ ያስገባሉ። እነዚህ እነዚህ ታይተው በህጉ መሰረት የተሟሉ ናቸው መቅረብ ያለበት የፊርማ ቁጥር ቀርቧል ወይ፣ አርማቸውን ይገባ አስገብተዋል ወይ፣ ፕሮግራማቸው አለ የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። ቦርዱ ዘንድ ውሳኔ ይሰጣል።
ጊዜያዊ ሰብሳቢው እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፕሮግራም እንዲሁም አስፈላጊውን ፊርማ የማሰባሰብ ስራ እየተሰራ መሆኑን ተናግረዋል።
እንግዲህ አሁን ጊዜ ካለን 10,000 እናሰባስብና ሀገር አቀፍ አድርገን እናስመዝግበዋለን። እንግዲህ ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበውና ግን በምርጫ ተሳትፏችን የሀገር አማራጭ ሆነን ነው የምንመጣው። ማለትም የጥምረት አካል ሆነን ነው የምንመጣው። ብቻችንን አይደለም ወደ ምርጫው የምንገባው፣ ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንደነበሩ በ1997 እኛም የተለያዩ ድርጅቶች ጥምረት ሆኖ ለኢህአዴግ አማራጭ የሆነ ስብስብ ሆነን ነው የምንገባው እንጂ በአዲስ አበባ ደረጃ ብቻ አይደለም ተሳትፏችን የሚገደበው።
ይህን የቅድመ እውቅና መጠየቂያ የ200 ሰዎች ፊርማ ለማሰባሰብ 90,000 ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢው እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ፕሮግራም ይኖረናል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን እናመሰግናለሁ ለዘገባዋ። ተከታዩ ወደ አማራ ክልል ነው የሚወስደን። መንግስት በታገቱ ተማሪዎች ዙሪያ እየሰጠ ያለው መረጃ የተጣራ አይደለም ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን ተችቷል። ከታጋቾቹ ቤተሰቦችና ከመንግስት የሚወጣው መረጃም እርስ በርሱ የሚስማማ አይደለም ሲል ነው ንቅናቄው ያስታወቀው። አስቴር ምስጋናው ንቅናቄው በዛሬው ዕለት የሰጠውን መግለጫ ተከታትላለች።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሰላማዊ የትጥቅ ትግልን አማራጭ አድርጎ ሀገር ውስጥ ገብቶ መንቀሳቀስ ከጀመረ ከ1 ዓመት በላይ አስቆጥሯል። ንቅናቄው ዛሬ በወቅታዊ ሀገራዊ ጉዳዮች ዙሪያ ለጋዜጠኞች በሰጠው መግለጫ መንግስት የዜጎችን መብት ማስከበር ስራው መሆኑን ተገንዝቦ ግዴታውን ሊወጣ ይገባል ሲል ገልጿል። በተለይ በቅርቡ በታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎች ዙሪያ እየሰጠ ያለው መረጃም የተጣራ አይደለም ሲል መንግስትን ተችቷል። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ እንደተናገረው
በመንግስት በኩል የሚሰጡ መግለጫዎች ከእውነት የራቁ ነው። እስካሁን ባለን መረጃ ከታገቱ ተማሪዎች የተለቀቀ ተማሪ የለም። ወላጆቻችንን ማነጋገር ችለናል። በተወሰነ ደረጃም እኛ ለማረጋገጥ ሞክረናል፣ የለም። ያም ሆኖ ግን መንግስት ተለቋል ካለም እንደ መንግስት ታማኝነቱን ጥያቄ ውስጥ ሊያስገባ በሚችል ደረጃ ነው እየተናገረ ያለው። አንድ ባለስልጣን ወዲህ ከአማራ ክልል ክቡር አቶ መስገን የሚናገሩት ሌላ ነው፣ እዛም የሚናገሩት ሌላ ነው። ይሄ ማለት መንግስት በራሱ ውስጥ ከፍተኛ ክፍተት አለ ማለት ነው። ያም ሆነ ይህ የእኛ ተቀዳሚ ዓላማ የተማሪዎችን ደህንነት ማስጠበቅ ነው። የተማሪዎችን ደህንነት መንግስት እንዲያስጠብቅ አጥብቀን እየጠየቅን ያለ ነው።
ይህም ሆኖ የዜጎችን ሰላምና ደህንነት ለማስጠበቅ ከመንግስት ጎን እንደሚቆም የንቅናቄው ሊቀመንበር አቶ ተስፋውን አክለው ገልጸዋል።
እኛ መንግስት አሁን በግልጽ ለማስቀመጥ በሰላማዊ መንገድ የምንንቀሳቀስ የፖለቲካ ፓርቲዎች ነን፣ ነፍጥ የለንም። ነገር ግን መንግስት የእኛን ድጋፍ ከፈለገ በማንኛውም ሁኔታ ልናግዘው ዝግጁ ነን። ያለምንም ያለንን ልዩነት ወደ ጎን በመተው እዛ አካባቢ ያለውን ኤቭሪቲንግ በዘርፈ ብዙ ሊሆን ይችላል የሚጠይቀን ጥያቄ። ስለዚህ እኛ መንግስት የእኛን ድጋፍ ከጠየቀ ለመተባበር በመረጃም ሊሆን ይችላል። ምናልባት አሁን መንግስት የተለያየ መረጃ እየሰጠን ያለው ስለዚህ የመረጃ ውሸት እንደሆነ ትክክል አይደለህም ብለን እየተናገርን ያለ ነው። የእኛን በሀቅ ላይ የተመሰረተ መረጃ ወስዶ እንደ ግብአት ልጆችን መታደግ መቻል ይሄ ትልቅ እርዳታ ነው።
ንቅናቄው ከዚህ በተጨማሪ ህገወጥ የመሬት ወረራንና ከጊዜ ወደ ጊዜ እያሻቀበ የመጣውን የኑሮ ውድነት መንግስት ሊቆጣጠረው እንደሚገባ በመግለጫው አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለሁ። ወደ ሀዲያ ዞን እንሻገር። በሀዲያ ዞን የሶሮ ወረዳ ዋና አስተዳዳሪ ከስልጣን መነሳታቸውን በመቃወም የተጠራ ሰልፍ በወረዳይቱ ዋና ከተማ ግንብቾ ተካሂዷል። አንዳንድ ሰልፈኞች ታዲያ አስተዳዳሪው የተነሱት ያለምንም ቅድመ ሁኔታና ያለ ግምገማ መሆኑ አደባባይ እንድንወጣ ምክንያት ሆኖናል ሲሉ ለአሜሪካ ድምፅ ገልጠዋል። ከትናንት አንስቶ የሀዲያ ዞን መንግስት ኃላፊዎችን አስተያየት ለማካተት ያደረገው ጥረት አለመሳካቱን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል።
በሀዲያ ዞን የሶሮ ወረዳ አስተዳዳሪ ያለምንም ቅድመ ሁኔታ ከስልጣን ተባረዋል ያሉ የግንብቹ ከተማ ነዋሪዎች ለተቃውሞ አደባባይ ወጥተዋል። ስማቸው በብዙሃን መገናኛ እንዲገለጽ ያልፈለጉ ከሰልፈኞች ውስጥ እንደነበሩ የተናገሩ የከተማው ነዋሪዎች አስተዳዳሪው በህዝብ ይሁንታ ያላቸውና ለውጥ ለማምጣት ሲታትሩ የነበሩ ሰራተኛ ሲሆኑ እንደሌላው አመራር ተገምግመው ሳይሆን በሴራ ከስልጣን ወርዷል በማለት ነው አደባባይ መውጣታቸውን በስልክ ለቪኦኤ የገለጡት።
አቶ አቤኔዘር በቀላ ይባላሉ እና ወጣት ነው። ያው ህዝባዊ ነው ልጁ። ህዝብን ወደ ልማት ይዞ የሚሄድ ጥሩ አስተሳሰብ ያለው ህዝባዊ ነው እና ያለምንም ምክንያት የተወሰነ ግሩፖች አሉ። እኛ ምንም ሳና ጥፋት ሳይሆን ህዝብን ይዞ አንዳንድ የምነበቡ ልማቶችን ሰርተዋል በዚህ በአንድ ዓመት ውስጥ እና ይህንን ምንም በማይታወቅ ቡዳ በሆነ መስመር መጥተው ዛሬ ከዞን እንትን ስሉ እና በዚህ ጉዳይ ህዝቡ በጣም ታሞ ሰላማዊ ሰልፍ ወጣ።
ምን ያህል ህዝብ ነው በግምት ሰላማዊ ሰልፍ?
አረ ከ4000-5000 በላይ ነው። ወደ ግጭት የቃጡ ጉዳዮችም ነበሩ። ህዝቡ በሰላም እንዲበጠን ተደርጓል እና አስተዳደሩ አቶ አቤኔዘርን ይዘው ከዞን የመጡ አመራሮች እና ዞን ይዘው ይሄዳሉ።
በክልሉ የወረዳ አስተዳዳሪ፣ የዞን መሪ፣ የከተማ ከንቲባ እየሾመ የሚያስቀምጠው ክልሉን እየመራ ያለው ደኢህዴን የሚባል ፓርቲ ነው። አሁን ራሱን አክስሞ የብልጽግና ፓርቲ አባል የሆነው ማለት ነው። ከምን የተነሳ ነው አሁን ድርጅቱ ያስቀመጠው ሰው ሲነሳ ያለኛ ይሁንታ ተነሳ ብላችሁ ሰላማዊ ሰልፍ ልትወጡ ቻላችሁት?
ለግምገማ ይቀርብ ነበር። አንድ አስተዳደር ካጠፋ ይህንን አጥፍተዋል፣ በዚህ መሰረት በህዝቡ አቤቱታ የህዝቡን አቤቱታ ተከትሎ ነበረ ደኢህዴን ሲያነሳ የነበረው እና ዱብዳ ነው በቃ። ምንም ይህንን አጠፋ እንዲሆነ የሚባል ነገር የለም።
ለዚህም ሰልፈኞቹ የሶሮ ወረዳ አስተዳዳሪም አቶ አቤኔዘር በቀለን ከስልጣን ያነሱት የሀዲያ ዞን አመራሮች ናቸው ሲሉ ይከሳሉ።
በጣም የሚገርም ነገር ነው የሆነው ነገር። ሀገራዊ ለውጡ ከተካሄደ በኋላ ሀዲያ ዞን ላይ በመጀመሪያ ደረጃ ለውጡን ከተቀበሉ ወረዳዎች አንዱ የሶሮ ወረዳ ነው። ከዛ በኋላ ህዝብ በነፊስ መጥቶ ካላቸው የትምህርት ዝግጅት፣ ፖለቲካል አቅም ካላቸው ከዚህ በፊት በነበራቸው ፐርፎርማንስ ብዙ ነገር አይቶ ህዝብ የሰጣቸው ልጆች ነበሩ እና እነዛ ልጆች የህዝብን ድምፅ እየሰሙ ይሰሩ ነበረ እና ያንን ያልወደዱ አንዳንድ ርዝራዥ የቀድሞ ስርዓት ናፋቂዎች ለውጡ ያልቀየራቸው ያንን ላይ መጀመሪያ ያዙትን ነገር ይዘው የመጡ ሰዎች ነበሩ እና ያለምንም የህዝብ ግምገማ ያለምንም የመቶ የምክር ቤት አባላት ሳይገመገሙ ነው አስተዳደሩን ለማንሳት የመጡት። በዛ በጣም ከባድ የሆነ ነውጥ ተነስቶ ነበረ ከተማው ላይ። ህዝብ ወጥቶ በፍጹም እኛ የሰጠናቸውን ልጆች ባናስገመግም የወርዱበት ሁኔታ የለም፣ በእነሱ አማካኝነት ደግሞ የተጀመረ ፕሮጀክቶች ነበሩ። ይህንን ያደረገው ደግሞ የዞኑ የሀዲያ ዞን ድርጅትና ዋና አስተዳደር ነው የሚባል ጭምጭምታ ነው ያለው።
በሰልፉ ግጭት እንዳይፈጠር የጸጥታ ኃይል ከፍተኛ ጥረት ማድረጉንም ተናግሯል። ከትናንት ጀምሮ የሀዲያ ዞን የመንግስት የስራ ኃላፊዎችን አስተያየት ለማካተት ተደጋጋሚ ጥረት ባደረግም አልተሳካም። የዞን መንግስት አስተያየት ሳገኝ የሚመለስበት ሲሆን አሁን በሶሮ ወረዳ ግንብቹ ከተማ እንደተደረገው ሰልፍ ባይወጣበትም በአሁኑ የዞኑ አስተዳዳሪ አቶ አሸናፊ ጴጥሮስ የተተኩት አቶ አያለው ዝናም ከስልጣናቸው ሲነሱ ተቃውሞ ማስተናገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን። አድማጮች፣ አሁን ወደ ዓለም አቀፍ ጉዳዮች ነው ፊታችን የምናዞረው። በኢራንና በአውሮፓ መካከል ያመላልሰናል። ኢራን የኒውክሌር መርሃ ግብሯን የሚመለከተውን እንደ አውሮፓውያን የዘመን አቆጣጠር በ2015 የተፈረመውን ስምምነት ለማንቀሳቀስ እንድትወያይ ለማስገደድ በሚል ብሪታንያ፣ ፈረንሳይና ጀርመን እየሞከሩ ናቸው። ኢዩ 3 በሚል ስያሜ የሚታወቁት ሶስቱ አገሮች በስምምነት ውስጥ የተቀመጠውን የጭቅጭቅ መፍቻ መንገድ አንቀሳቅሰዋል። እንደሚታወሰው ውሉን አጥብቀው የሚነቅፉት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዩናይት ስቴትስን ባለፈው እንደ አውሮፓውያኑ የዘመን አቆጣጠር 2018 ካስወጡ ወዲህ ከባድ ችግር ገጥሞታል ውሉ። ቴህራን አውሮፓውያኑ የውሉ ፈራሚዎች በውሉ የገቡትን ግዴታ ባለመወጣታቸው የኒውክሌር መርሃ ግብሯን ለማቆም የገባችውን ቃል አላከብርም ወይም እንዳላከብር አድርጎኛል ትላለች። የአሜሪካ ድምጿ ዝላቲካ ሆክ እንደዘገበችው ለውዝግቡ መፍትሄ የማይገኝ ከሆነ ኢራን ላይ ዓለም አቀፍ ማዕቀቦች ተመልሰው ሊደነገጉባት ይችላሉ ነው የሚሉት። ቆንጅታዬ እንዲህ አጠናቅረዋለች።
የኢራንን የኒውክሌር መርሃ ግብር ለማስቆም በተደረሰው ስምምነት ተፈራራሚ የሆኑት ሶስቱ የአውሮፓ ሀገሮች የውሉን የጭቅጭቅ መፍቻ ስርዓት ያንቀሳቀሱት ቴህራን በተደጋጋሚ ውሉን በመጣሷ እንደሆነ ይናገራሉ። ዩናይትድ ስቴትስ ትውጣ እንጂ ውሉ አሁንም እንደ ጸና መሆኑን ነው ሶስቱ ሀገሮች የሚያስገነዝቡት። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ያስረዳሉ።
For our part as the United Kingdom, we were disappointed that the US withdrew from the JCPOA.
እኛ እንደ ዩናይትድ ኪንግደም ዩናይትድ ስቴትስ በ2018 ከውሉ በመውጣቱ አዝነናል። በእኛ በኩል ውሉ እንዳይፈርስ ከዓለም አቀፍ አጋሮቻችን ጋር ሆነን ያለረፍት ሰርተናል። እኛ የገባነውን ቃል እያከበርን ነን።
የኢራን ባለስልጣናት በበኩላቸው አውሮፓውያኑ የስምምነቱ ፈራሚዎች ለዩናይትድ ስቴትስ ጫና ተንበርክከዋል፣ የሀገራችንን ምጣኔ ሀብት የሚጎዳ ማዕቀብ ጥለውብናል፣ ስለሆነም የኒውክሌር መርሃ ግብራችንን ያንቀሳቀስ ነው ተገደን ነው ይላሉ። የጀርመኑ የውጭ ጉዳይ ሚኒስትር ሃይኮ ማስ በምላሹ እንዲህ ብለዋል።
Iran hat in den letzten Wochen und Monaten wiederholt angekündigt, sich nicht an seine Verpflichtungen.
Iran ulun indemmatakaber ballefus samntat nawara degagma sitnaager neber. Ahun yaw yalechun tagbara yadrgalech. Lezi hadragot millash saysetubet malef tikkel no bilen annamnim.
Ye Iran yeuch gudday minister Abbas Musavi bebekulacho ye Europa hagerochu irmija yemireda aidellem. Lemiwosedibin mannachom gambi yalhona tagbar ተገቢውን ወሳኝና ጠንካራ ምላሽ እንሰጣለን ብለዋል። ኢራን በውሉ የተካተተው የግጭት መፍቻ ስርዓት ከተንቀሳቀሰ በኋላ ከሶስቱ ሀገሮች ጋር ጭቅጭቁን ለመፍታት ልትነጋገር የ15 ቀን ጊዜ ይኖራታል። ይህን ካላደረገች ደግሞ የተባበሩት መንግስታት ድርጅት ስምምነቱ በተጠናቀቀበት ወቅት ያነሳላትን ዓለም አቀፍ ማዕቀብ እንደገና ሊያጸናባት ይችላል። የዓለም ሀያላኑን በውሉ አስተባባሪነት ወክለው የሚሰሩት የአውሮፓ ህብረት የውጭ ፖሊሲ ኃላፊው ጆሴፕ ቦሪል ሲናገሩ ሶስቱ ሀገሮች እርምጃውን የወሰዱት ኢራን ሙሉ በሙሉ ስምምነቱን የምታከብርበትን መፍትሄ ለመፈለግ እንጂ ማዕቀብ ለመጣል ፈልገው አይደለም ብለዋል።
The European Union position is clear. Without this deal, we would lose a crucial element.
የአውሮፓ ህብረት አቋም ግልጽ ነው። ይህ ስምምነት ከፈረሰ የጦር መሳሪያ መስፋፋትን በዓለም አቀፍ ደረጃ ለመቆጣጠር ለተደራጁ መዋቅሮች ወሳኝ፣ ለክልሉ ጸጥታ ማስፈልጊ የሆነ አካልን አጣን ማለት ነው።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ለቢቢሲ በሰጡት ቃለ መጠይቅ አጠቃላዩ የኢራን ኒውክሌር ጉዳይ ስምምነት እንዲያንሰራራ ማድረግ ካልተቻለ ሌላ ስምምነት መፈለግ ነው ብለዋል።
If we're going to get rid of it, let's replace it. And let's replace it with the Trump.
እንግዲህ ያን ስምምነት የምንሰርዘው ከሆነ በሌላ እንተካው። እንዲያውም ፕሬዚዳንት ትራምፕ አቀረቡት ስምምነት መተካት ነው።
ፕሬዚዳንት ትራምፕ የሚፈልጉት የኢራንን የኒውክሌር መርሃ ግብር የሚያስቆም፣ ሽብርተኛ ቡድኖችን መደገፋንና በክልሉ የምታደርገውን የጣልቃ ገብነት ተግባር ለማቆምም ቃል እንድትገባ የሚያደርግ ስምምነት እንድትደርስ ነው።
ቆንጂት ታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ40 መሆኑን ያመለክታል። አስተናጋጃችሁ አሉላ ከበደ ነኝ። ለሁለተኛው አጋማሽ ተመድበው ከነበሩ ቅንብሮች አንዱን እናሰማችሁ። ዲሞክራሲ በተግባር ሳምንታዊው ዲሞክራሲ በተግባር ለዛሬ ዴስቲኒ ኢትዮጵያ በተባለው መርሃ ግብር የተሳተፉ 14 የፖለቲካ ፓርቲዎች አባላትና ሌሎች የማህበረሰብ ወኪሎች መካከል አባል የነበሩ ወይም የተሳተፉ አንዲት እንግዳ ይዟል። ወይዘሮ ፍሬአለም ሽባባው ይባላሉ። ለልጆች የምግብ መብት እንዲጠበቅ የሚሟገት ድርጅት ሰራተኛ ናቸው። መሟገት ብቻ አይደለም፣ ምግብ ለማግኘት የማይችሉ አያሌ ህጻናትን በመመገብ እንዲማሩ የማስቻል ወይም የሚያስችል የማህበረሰብ ጀግናም ናቸው ይለናል። መለስካቸው አምሃ ነው ይህን ዝግጅት ያቀናበረልን። በሰፊው የሚታወቁ በመሆናቸውም የዴስቲኒ ኢትዮጵያ መርሃ ግብር መሪዎች በምስጢር ከመረመሯቸው 50 ኢትዮጵያውያን መካከል አንዱ አድርጓቸዋል ይላል። መለስካቸው አምሃ ተከታዩን ይዟል።
ወይዘሮ ፍሬዓለም ከዚህ ስብሰባ ምን ጠብቀው እንደነበረ ስጠይቃቸው ምንም ከመጠበቃቸው በፊት የሚሰበሰቡትን ሰዎች ማንነት እንደሰሙ ፍርሃት እንዳደረባቸውና የደህንነታቸው ጉዳይ አሳስቧቸው እንደነበረ በሁሉም ዘንድ ይህ መፈራራቱ እንደነበረ ነው የነገሩኝ። ፍርሃቱ እንዴት ለቀቃችሁ አልኳቸው።
እሱ ጥሩ ጥያቄ ነው። ፍርሃቱ የለቀቀን ደጋግመን ስንገናኝ ሁሉም ሰዎች አንድ ኮመን የሚያገናኝን ነገር ሰው መሆናችን መሆኑን አየን። ሰው መሆን አንድ አይነት ነው፣ ምንም እንትን የለውም። በቁርስ በምሳ በራት ውይይቶች ላይ በጠረጴዛ ዙሪያ የሚደረጉ ውይይቶች ላይ አብረን እንድንቀመጥ ሲደረግ በደንብ ታስቦበት ነው ራሱ ቁርስ ምሳ እራት ላይ የምንቀመጠው። ዝም ብሎ መቀመጥ የለም እና እዛ ላይ ኢሹዎች ይመረጣሉ። እዛ ኢሹ ላይ ሁሉ ሰው አስተያየት እየሰጠ ምግብ ይበላል። እዛ ላይ ሰዎችን የበለጠ እያወቅናቸው ሄድን። እያወቅናቸው ስንሄድ የመጀመሪያው ሪያክሽን መደንገጥ ነበረ። የደነገጥ ነው ለካ እነዚህ ሰዎች እንደዚህ አይነት ናቸው። እኛ የነበረን ስዕልና እነሱ ሆነው ያገኘናቸው ነገር ፈጽሞ ልዩነት ስለል በሱ በመደነቅ ትንሽ ጊዜ አጥፍተናል። ሳናውቃቸው ሀገራችን ለካ በዚህ አይነት ስለ ብዙ ነገሮች ያለን ግምት የተሳሳተ ነው ማለት ነው። በርቀት በምናውቃቸው ጉዳዮች ላይ ጠጋ ብለን ማየት አለብን እያል እንዲሁ እነሱን እያወቅናቸው ስንሄድ የነበረን እንትን ደስታ ነበረ። ተስፋ፣ ደስታ እንደው ችግሩስ ባይፈታ ሁሉስ ቢቀጥል ሰው እንደዚህ መነጋገር ከቻለ አይበቃውም ወይ? ምንድን ነው ታዲያ ይሄ እኮ ይሄ ነው የሚፈለገው የሚል እንትን ውስጥ ነበር። በኋላ ደግሞ ሪል የሆኑ ጉዳዮች ላይ እያነሳን ስንነጋገር የሚሰጧቸው በሳል ሀሳቦች ያስደነግጡት ነበር በጣም። እሱን እያየን እንደኛ አይነት ሰው ደግሞ ይሄ ፕራክቲሽነር የሚባሉት ማለት ነው በትክክል መሬት ላይ ያለውን ችግር የዕለት ዕለት የኑሮውን ሁኔታውን የሚያውቁ ሰዎች ሲኖሩ ዝም ብሎ ሀሳባዊ ነገር ላይ ብቻ ሰዎች እንዳይከራከሩ እንትኑን መሬት የማስነካት ጉዳዩን ቁም ነገሩን መሬት እንዲነካ የማድረግ ሚና ተጫውተናል። እዛ ላይ አጀንዳ ሴቲንግ የሚባለው እሱ ነው። እና እኛ አሁን ልክ በብዙ ውይይቶች መካከል ድንገት ተነስቶ ስለ ምግብ ማውራት ማለት ነው። በቃ ምግብ ለዘመናት ያልተፈታ ጥያቄ ነው ለኢትዮጵያ ሕዝብ። ስለዚህ እናንተ ሁላችሁም ስለ ምግብ አንዳችሁም አላነሳችሁም አሁን። ስለዚህ ምን አይነት ተቆርቋሪነት ነው እያወራችሁ ያላችሁት? እንደዚህ አይነት ጥያቄዎች ማለት ነው። እና እነሱን ልክ ወደ ሕሊናቸው የሚመልስ እና በትክክልም ይሄን ነገር በደንብ አላየነውም ነበር በእኛ የፖለቲካ ፕሮግራም ውስጥ። ከዚህ በኋላ ትኩረት እናደርጋለን። እንደውም አንዳንዶቹ በግል እኔ ጋር እየመጡ ከዚህ በኋላ ታያለሽ ይህን ነገር ዋና አጀንዳ ባናረገው በኛ ያሉኝ ሁሉ አሉ። እና ልክ እንደዚህ አይነት ሚና ነው የተጫወት ነው።
እስቲ በመርሃ ግብሩ መጨረሻ ላይ የተገኘውን ውጤት እንዴት ነው የመዘኑት?
በመርሃ ግብሩ መጨረሻ ላይ የተገኘው ውጤት በብዙ ደረጃ ነው የማየው። አንዱ እነዚህን አካላት ማቀራረብ በራሱ አቀራርቦ አንድ መድረክ ላይ ቁጭ ብለው ለሕዝብ ሲታዩ ለመጀመሪያ ጊዜ ሰዎች በሀገራቸው ጉዳይ ላይ መፍትሄ እንደሚያገኙና ተስፋ እንዳለን እንደ ሀገር የፖለቲካ ልዩነቶች ሀገራችንን እንደማይበታትኑ ለጠብ እንደማይዳርገን ህዝቡ በተጨባጭ ስላየ ሰው እንቅልፍ ተኝቶ ነው ያደረው። ልክ ከዛን ቀን በኋላ የመጀመሪያው እሱ ነው የፖለቲካ ባህሉን የቀየረ። የፖለቲካ ባህላችን በቃ ትራንስፎርም አድርገነዋል የሚል መልእክት ያስተላለፍንበት ትልቅ መድረክ ነበር እሱ። እንግዲህ ዝርዝሩ እንዳለ ሆኖ ማለት ነው የፖለቲካ ባህል ስንል ኮሚኒኬት የምናደርግበት
የምንግባባበት
እንዲህ ሰው እኮ ጉዳይ አይመረጥለትም ራሱ ይጠቅመኛል ብሎ ያሰበውን ጉዳይ ሰው ሲያራምድ የሚያራምድበት ባህል ነው አሁን እኛን ሀገር ያስቸግረን። እሱን ትልቅ መልእክት አስተላልፏል። ልዩነቶች እንደተጠበቁ ሆነው እንደ ሰው ግን በሰላም መኖር እንችላለን፣ መነጋገር እንችላለን ነው። ሁለተኛው ለሀገራችን ክሮስ ከቲንግ ኢሹስ የሚባሉት ምንድን ናቸው? እነዚህ ዋና ጉዳዮች ለኢትዮጵያ ፖለቲካዊ ወደፊት እጣ ፈንታውን የሚወስኑት ለሚቀጥለው 20 ዓመት ሀገራችንን ወደ ፈለግነው ዳይሬክሽን መጀመሪያ የምንፈልገው ምንድን ነው? የምንፈልጋት ኢትዮጵያ ነው ራሱ ርሱ። የምንፈልገው ነገር ላይ ልዩነት የለንም ሁላችንም ማለት ነው።
መጨረሻ ላይ
የምንፈልገው ነገር ላይ አንድ አይነት ነው ሁሉም ሰው የሚፈልገው የበለጸገች ኢትዮጵያ፣ ሁሉ ሰው የሚከበርባት ኢትዮጵያ፣ ህጻናት በስርዓት የሚያድጉባት ኢትዮጵያ፣ የዜጎች መብት የሚከበርበት ኢትዮጵያ ነው የሚፈልገው። ሁሉም አካላት የሚፈልጉት ይሄንን ነው። የምንፈልገው ነገር አንድ አይነት ከሆነ ስለዚህ አካሄዱ ላይ ነው ማለት ነው ልዩነት ያለን። አካሄዱ ላይ ያለን ልዩነትም እንደተጠበቀ ሆኖ ዋና ጉዳዮች ምንድን ናቸው የሚለውን ይሄ ቡድን አንጥሮ ያወጣበት ፕሮሰስ ነው። ሌላው ጠቃሚ ነው የምንለው ሶስት ናቸው ዋና ጉዳዩ። የምግብ ዋስትና ወይም ፉድ ሴኩሪቲ የሚባለው ኢትዮጵያ ለዘመናት ያልመለሰችው ጥያቄ፣ እስካሁንም እየታገለን ያለ ችግር የምግብ ነገር አልተፈታም። አንድ እሱ ነው። ሁለተኛ ክላይሜት ቼንጅ ነው፣ ግሎባሊም የምናውቀው ችግር ነው። ኢትዮጵያ ደግሞ እዚህ ላይ ብዙ ካልሰራች ህዝባችንም ሀገራችንም አደጋ ላይ እንደምትወድቅ ጥናቶችም ያሳያሉ፣ ሳይንቲስቶችም ይጮሃሉ በዚህ ዙሪያ። ምክንያቱም አንዱ ከአንዱ ጋር የተያያዘ ስለሆነ። ሶስተኛው ፖፑሌሽን ግሮዝ ነው፣ የህዝብ እድገት፣ የህዝብ ቁጥር መጨመር። አዎ እነዚህ ሶስቱ ተመጋጋቢ ናቸው፣ አንዱ አንዱን ይይዛል። እነዚህ ሶስቱ በስርዓት ካልተመሩ ምንም አይነት የፖለቲካ እንደው በጣም ህልም የሚመስል ፖለቲካ እንትን ይዘን ብንመጣ ምንም የሚሆን ነገር የለም። ስለዚህ ሁሉም ለሚቀጥለው 20 ዓመት በፖለቲካ ውስጥ ግንባር ቀደም ሚና እጫወታለሁ የሚል ማንኛውም አሁን ያለ ወደፊት የሚመጣ አካል ቢሆን እነዚህ ሶስቱን ነገሮች ላይ ነው የምንመዝነው። እነዚህ ሶስቱ ነገሮች ላይ ምን እቅድ አለው? አሁን እንግዲህ እንዲሰራ የሚፈለግ ነው። እዚህ ሶስቱ ነገሮች ላይ በሙሉ እነዚህ ፖለቲካ ፓርቲዎች ልዩነት የላቸውም። ሁሉንም ችግር ናቸው ብለው ያምናሉ። ሁሉንም መፍትሄ ይፈልጋል ብለው ያምናሉ። ሁሉንም በጥንቃቄ መሰራት ያለባቸው የኢትዮጵያ ጉዳዮች ብለው የተስማሙባቸው ናቸው።
ግን እንግዲህ ቅድም መደንገጦን ከዛ በኋላ እየተለማመዳችሁ እንደመጣችሁ ተመልክቻለሁ። እስካሁን ባለን እንትን ይሄንን ውጤት ግን ጠብቀው ነበር? ከተወሰነ በኋላ
አልጠበቅንም። ምክንያቱም በየስብሰባው ላይ ሁልጊዜ በፍርሃት ነው የምንገናኘው። ምክንያቱም ሀሳብ ይቀይሩ ይሆን ይቀሩ ይሆን ይሄ አያስፈልግም ይሉ ይሆን? ከፓርቲያቸው ጋር ተነጋግረው ይሄ ለምን ምን ያስፈልጋል ብለው እንደገና ሌላ ነገር የሚል ሁሉም ሰው ሰቀቀን ውስጥ ነው የነበረው። ግን እንደዛ አልነበረም። በመጡ ቁጥር እንደውም የበለጠ ሀሳብ ለማካፈል አንብበው ተዘጋጅተው ነበር የሚመጡት።
እና ቁርጠኝነታቸው ሁሉ በየጊዜ ይታይ ነበር።
በጣም እኛ እሱ ነው በቃ ያስገረመን። ከኛ የበለጠ ቁርጠኞች ነበሩ እነሱ። እንደውም የበለጠ በሰዓት
በማክበር
የፖለቲካ ሰዎች በጣም ይፈልጉት ነበር። ይሄንን ደጋግመውም ይናገራሉ። እኛ ይሄንን በጣም እንፈልገዋለን፣ ተጠናክሮ እንዲቀጥል እንፈልጋለን። ካለፈው እንዲህ አይነት ትምህርት አግኝተናል፣ እንዲህ አይነት ወዳጆች አፍርተናል። ለምሳሌ እነከሌ እነከሌን እኛ አናቃቸውም ነበር፣ አሁን ግን ተዋውቀን እየተጠያየቅን ነው ብለው ይናገራሉ እዛ ሻይ ብሬክ ላይ እንደዚህ አብረው ሽርሽር ጉዞ በእግራቸው ያደርጋሉ፣ አብረው ቡና ይጠጣሉ። ይሄ እንደ ሰው ያላቸውን ግንኙነት አጠናክሯል፣ ለእነሱም ለራሳቸውም እረፍት ሰጥቷቸዋል ይህን ማወቃቸው። ምክንያቱም ስጋቱ ከባድ ስለነበረ በሁሉም አቅጣጫ ያ ጠቅሟል። በተለይ ላይቀጥል ይችላል ብለን የሰጋንባቸው ጊዜያቶች ነበሩ። ሰኔ 15 በከፍተኛ አመራሮች ላይ ጥቃት ሲደርስ መሀል ላይ ነው የነበረ የኛ እንትን። እኔ በአጋጣሚ ወደ ውጭ ለስራ ሄጄ ነበረ። መንገድ ላይ እየተጓዝኩ ነው ይህን ዜና የሰማሁት። ለሁላችንም ከባድ ሀዘን ነበረ በጣም። ከሀዘኑ በኋላ እንባችን ከፈሰሰ በኋላ በእኔ ጭንቅላት ውስጥ ሁለተኛ የመጣው ነገር ይሄ ሴናሪዮ ቲም እንደገና ይገናኛል ወይ ነበረ። ምክንያቱም ይሄ የተፈጠረው ችግር ይህን ቡድን እንዴት አፌክት እንደሚያደርገው አላወቅንም ነበር ሁላችንም፣ እና ድንጋጤያችን እሱ ነው። ሁለተኛ ብዙ ነገር ተበለሻሽቶ ቢበታተን አገሩ ቢበታተን ይሄ ቡድን ብቸኛ ሬስኪው እንትን ሊሆን ይችላል። ምክንያቱም ሰው መገናኘት የሚችልበት ሌላ ምንም መንገድ የለም እና ኦልሬዲ ተዋውቀናል። ጥሪ ቢደረግ አንዴም ሁሉም ወደ አንድ እንትን ሊመጡ ይችላሉ እና ሁለቱም አይነት ዝብርቅርቅ ያለ ሀሳብ ነው የነበረን። በኋላ የተደረገው ስብሰባ ላይ ሁሉ ሰው ሲገናኝ በከባድ ሀዘን ነው የተገናኘ ነው። በጣም ከባድ ሀዘን ውስጥ ሆነን ነው የተገናኘ ነው። ሁላችንም አንገታችን ደፍተናል። ሁሉ ሰው አዝኗል፣ ተደናግጧል። አንዳንዶች ላይ ተስፋ መቁረጥ ይታይ ነበር። በጣም እንደዚህ ከሆነ ታዲያ ምንድን ነው እንትኑ የሚል ነው። ከዛ ወጥተን እንደገና ተስፋ ለማድረግ በጣም ብዙ ንግግሮች ያስፈልጉ ነበር።
መቼ ነው ይሄ ውጤት ሊመጣ ይችላል ብለው ነው ፍንጭ የታየሁት? መቼ ነው?
ወደ መጨረሻው አካባቢ ብዙ ሰው በጣም መግባባት ቻለ። ከስጋት ወደ ጓደኛ ወደ መሆን ወደ መግባባት በደንብ እንደ ቤተሰብ ወደ ማውራት ተሸጋግረን ነበረ። ወደ መጨረሻው አካባቢ እና ትልልቆቹ ፖለቲሽያንስ ሲኒየር ሰዎች ከኛ ጋር እኩል ልክ ክፍል ውስጥ ተማሪዎች አብረው ሲማሩ እንደሚነጋገሩት ነው ከኛ ጋር የሚነጋገሩት እንጂ ምንም ልዩነት የለም፣ ሃይራርኪ የለም፣ ስልጣን ምናምን እዛ አይከበርም። ሁሉ ሰው እኩል ነው፣ እንደ ክፍል ተማሪ ነው የምናወራው። እንዲያረጋችሁት እንዲጎደለ ምናምን ሁሉ ሰው እየተሳተፈ እንደዛ ነው የተደረገው እና ፕሮሰሱ ራሱ በጣም አቀራራቢ ስለነበረ መጨረሻ ላይ ረሳ ነው ሁሉ እነዛ ሰዎች የሆነ ከሌላ ቡድን እንደመጡ ከሌላ ፖለቲካ ምናምን፣ አሁን የእኛ ቲም እያለ ነው የምናወራው ራሱ ይሄንን። ስለዚህ እንዲህ አይነትን ስለነበረ ፕሮግራሙ ይፋ በተደረገበት ቀን በጣም ለሰውም የሚታይ ነበር፣ በግልጽ ግልጽ ነበረ እና በደንብ ብስል ብሎ የወጣ ነገር ስለነበረ ነው ሰውንም ያስደነገጠው።
በዚህ ውጥን የተገኘው ውጤት ለሌላ ሁሉ ለፖለቲካ ፓርቲዎችም አይደለም ለህዝቡ ጭምር ሀብት እንዲሆን እንዴት ነው ያደርጋችሁት? እንዴት ነው የምታረጉት?
አሁን ለሚቀጥለው አንድ አመት እቅድ ወጥቷል ይሰራል። እዛ የዲስሚኔሽን ቲም አባል ነኝ እኔም። አብረን በየክልሉም እየዞር የምንሰጣቸው ትምህርቶች ይኖራሉ። ምናልባት በዚህ ኤክሰርሳይዝ ውስጥ ያገኘነው ጥቅም የምንለው የባህል ትራንስፎርሜሽን ነው እና እኔ ወንድሜን የተለየ አቋም የፖለቲካ አቋም ስላራመደ እሱን ላጠፋው አይገባም፣ ላዳምጠው ነው የሚገባው። እኔም የራሴን አቋም አጠናክሬ ለመሄድ መጀመሪያ ከጎኔ ያለው ሰው የሚናገረው ነገር በደንብ ማዳመጥ አለብኝ። ይሄ ደግሞ የሰለጠነ የፖለቲካ ባህል የሚጠይቀው ስነስርዓት ነው። መነጋገርና መደማመጥ፣ ስድቦችንና ማስፈራራቶችን ወደ ክርክር መቀየር፣ ሀሳብን መግለጽ፣ ሀሳብን በሀሳብ መሞገት፣ በምክንያት መሞገት። ሁልጊዜም ደግሞ ለመሟገት አናዳምጥም፣ አንደርስታንድ ለማድረግም ነው። አንዳንዶቹ ነገሮች ምንም መልስም የሌላቸው ናቸው፣ ዝም ብሎ አንደርስታንዲንግ ብቻ የሚፈልጉ ናቸው እና እነሱን እንግዲህ ባህል ስለሆነ አሁን እየታገልን ያለው ምናልባት ይሄ ቡድን ባህል ግንባታ ላይ ነው አስተዋጽኦ የሚያደርገው ብዬ አስባለሁ። የተሻለ ባህል ተገንብቷል፣ እዚህ ቡድን ላይ የተሻለ ነገር አለ። ከዚህ በላይ መሰጣት አለበት፣ ብዙ ቦታ ይሄ መነገር አለበት። ያለት እንኳ በቀጥታ ቴሌቪዥን የተላለፈው ፕሮግራም የብዙ ሰዎችን አስተሳሰብ ቀይሯል። ከዛ በኋላ ሰዎች ተቀይሯል፣ ብዙ ሰዎች ተቀይሯል፣ ተስፋ አድርገዋል። ከዛም ደጋግመው በየሚዲያው ደግሞ እየቀረቡ ይሄው ቡድን የተወሰኑ አካላት ሲናገሩ የሰሙ ሰዎች ሁሉ እጅግ በጣም ደስተኞች ናቸው እና አሁን ሰው ስለተለያየ የፖለቲካ አቋም አይደለም የሚጨነቀው፣ ስለምንገልጽበት ባህል ይሄ መሳደብ፣ ማዋረድ፣ ሰዎች ማንቋሸሽ፣ ማጥላላት፣ አምባገነናዊነት ጋር እየተጋፈጠን መሆኑን የምናይበት ብዙ እንትን አለና አንዱ የሀገራችን ትግል የሚሆነው አምባገነንነትን ሳናውቀው እኛ ውስጥ ተጠናውቶን እያለ ሌሎችን አምባገነን እያል እኛ ራሳችን አምባገነ ይሄን አለማወቅ ነው እንግዲህ ትልቁና ይሄ እውቀት የሚጠይቅ ነገር ስለሆነ ይሄ ቡድን እየዞረ በማስተማር ይሄንን ፕሮሞት በማድረግ ሰዎች የተለየ አቋም ሲኖራቸው አክብረናቸው ልናዳምጣቸው እንችላለን። እነሱን ማዋረድ የለብንም፣ ማጥላላት የለብንም፣ ሌላ ስም መስጠት የለብንም። ፍርሃት አጥፍተን ነው አገራችን የምታድገው። አገራችን የምታድገው ደግሞ ከአንድ ወገን በሚመጣ ሀሳብ አይደለም፣ ከሁሉም ሰው በሚመጣ ሀሳብ። ያ ተጠራቅሞ ነው ትልቅ ሀገር የሚገነባው። ይቺ ሀገር የሁሉም ሰው ናት ካል የሁሉም ሰው ሀሳብ ዋጋ አለው የሚለውን መልእክት በተግባር በማሳየት ባህል ውስጥ ያለውን ነገር በመቅረፍ ነው ምናልባት ትልቅ አስተዋጽኦ ይደረጋል ብዬ የማስበው። ግን ከዚህ በላይ ብዙ ስራ ይጠይቃል። አገራችን ትልቅ ስለሆነች
ተስፋ አለሁት ማለት ነው።
እጅግ በጣም ተስፋ አለኝ። አዎ፣
በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
የዛሬውን ዲሞክራሲ በተግባር ያሰናዳልን መለስካቸው አምሃ ነው። የዴስቲኒ ኢትዮጵያን ውይይቶች ተንተርሶ መለስካቸው እናመሰግናለን። የመጨረሻው ቅንብር መሰንበቻውን የተካሄደ አንድ ውይይት ይመለከታል። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባው ሚሊኒየም አዳራሽ ከወጣቶች ጋር ውይይት አካሂደዋል። ከትናንት በስቲያ የተካሄደውን የዚህን ውይይት የተከታተለችው ዓላማው በ2012 አገር አቀፍ ምርጫ ላይ እንደነበር ጠቅሳ ዘጋቢያችን ፀሐይ ዳምጠው ተከታዩን አድርሳናለች።
በሪ ፍንፍኔ በሚል መሪ ቃል የተዘጋጀው ፕሮግራም በሺዎች የሚቆጠሩ የአዲስ አበባና አካባቢው ህብረተሰብ ያሳተፈ ሲሆን የተለያዩ የፖለቲካ ድርጅት መሪዎችና ታዋቂ ሰዎች ንግግር አድርገዋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል ናቸው። ኦነግ የኢትዮጵያ ብሔር ብሔረሰቦች በሀገሪቱ እኩል ተጠቃሚ እንዲሆኑ ጠንክሮ ይሰራል ሲሉ ተደምጧል።
የኢትዮጵያ ብሔር ብሔረሰቦች አንድነትና ትብብር ለሰላም፣ ለነጻነትና ለዲሞክራሲ ለሀገር ግንባታ ወሳኝ ነው ብለን እናምናለን። የኦሮሞ ህዝብ ጂኦግራፊ አሰፋፈር ከበርካታ ብሔረሰቦች ጋር የሚዋሰን ነው። ከበርካታ ህዝቦች ጋር የባህልና የቋንቋ መወራረስና በርካታ ግንኙነቶችን ፈጥረናል። ዛሬ በሚሊዮን የሚቆጠሩ ኦሮሞዎች በሌሎች ክልሎች ይኖራሉ። ለዚህም በሰሜን ኢትዮጵያ የሚኖሩ የየዩ፣ የወሬመኑ፣ ወረባቦ፣ ወረቃሉ፣ ከምሴ፣ ራያ ወሎና ሌሎች ጥሩ ምሳሌዎች ናቸው። በኦሮሚያም አማራ ጨምሮ የሌሎች ብሔር ብሔረሰቦች አባላት በርካቶች ናቸው። በሁሉም ክልሎች የሚኖሩ የሌሎች ብሔር ብሔረሰቦች አባላት ያለምንም ስጋት ተባብረውና ተፋቅረው በሰላም አብረው መኖር አለባቸው የሚል መልዕክት ማስተላለፍ እንፈልጋለን።
በኢትዮጵያ የፌዴራሊዝም ስርዓት እንዲተገበር ኦነግ ጉልህ ሚና ነበረው ያሉት አቶ ቀጀላ ፌዴራሊዝሙ ተንጠልጥሎ ቀርቷል፣ ኦነግ ፌደራሊዝሙ ተጠናክሮ ወደ ስራ እንዲገባም ይሰራል ብሏል።
ፌደራሊዝም አገልግሎትናል በመጨረሻ እንዲፈርስ የተለያዩ ስካቶች ደግሞ እየተሰዋሉ ነው። ይህንን በሂዶች መራራት ክልና ከፍተኛ መስዋዕነት የመጣው የፌደራል ስርዓት ለማፍረስ የሚደረግ ማንኛውም እንቅስቃሴ በሀገሪቱ ሰላምና አንድነት ትልቅ አደጋ ይደቅናል ብለን እንሰጋለን።
የአፋር ህዝብ ፓርቲ ኃላፊ አቶ ሙሳ አደም ኦነግ ባዘጋጀው መድረክ ላይ ፓርቲያቸው ከሌሎች ተፎካካሪ ፓርቲዎች ጋር በፌደራሊዝም እና በሌሎች ጉዳዮች ላይ ጽኑ አቋም እንዳለው ተናግረዋል።
አከ ፓርቲ ከኘት ዲሞ ተተኮኑ ጎዳን ከሰቱ ዲሞ ኡመተከኛ ዲሞ ኡፊኑፍ ቡልቹ ዲሞ ብልሱማ ኡመተከኛ ዲሞ ሴና ኡመተከኛ
እንደ ፓርቲ አንድ የሚያደርጉን ጉዳዮች በተለይም ራስን በራስ ማስተዳደር፣ ስለ ህዝባችን፣ ስለ ብሔር ብሔረሰቦች፣ ስለ ቋንቋችን፣ ባህላችንና በፌዴራሊዝም በተለይም ደግሞ ከፊታችን ያለው ምርጫ ላይ ተባብረን ተፎካካሪ ሆነን ህዝብ የመረጠው መንግስት በዚች ሀገር እንዲመሰረት በምናደርገው እንቅስቃሴ ውስጥ ጠንክረን እንደምንሰራ ቃል እንገባለን።
የፖለቲካ ፓርቲዎች ተደማምጠው ሀገሪቷን ወደ ንጋት እንዲያቀኑ ሲሰሩ የነበሩና እየሰሩ ያሉት ደግሞ በመድረኩ ላይ ተጋብዘው ንግግር ያደረጉት የደስቲን ኢትዮጵያ አስተባባሪ አቶ ንጉሱ አክሊሉ ናቸው።
አብረን መኗኗር፣ አብረን መኖር የምንችልበት ፎርሙላ አንደበት አይደለም፣ ጉልበት አይደለም፣ ነገር ግን ጆሮ ነው፣ ማዳመጥ ነው፣ መደማመጥ ነው። ስለዚህ እነዚህ 50 ሰዎች የተስማሙበት ነገር ከአሁን በኋላ እንነጋገራለን ከአሁን በኋላ እንደማመጣለን ብለዋል። አሁን በቅርቡ በቴሌቪዥኖች ኦቦ ዳውድ ኢብሳ፣ ሌሎችም ብዙ አመራሮቻችን ከተለያዩ ሌሎች የፖለቲካ አመራሮች ጋር እያደረጉ የነበሩትን የፖለቲካ ውይይት በሰከነ መንፈስ በመከባበር በመደማመጥ ሲያደርጉ የነበረውን ውይይት ተመልክታቸዋል። የኢትዮጵያ የወደፊት መልክ ይሄ ነው፣ መከባበር ነው፣ መደማመጥ ነው። ጥያቄዎች አይቆሙም፣ ይቀጥላሉ። ነገር ግን እኛም ማዳመጥ አንቆምም፣ እንደማመጣለን፣ እንነጋገራለን። መናገር ብቻ ሳይሆን እናዳምጣለን።
በሪፍንፍኔ የተሰኘው ዝግጅት ላይ በሺዎች የሚቆጠሩ ወጣቶችና የተለያዩ ህብረተሰብ ተወካዮች የተሳተፉ ሲሆን መሰል ዝግጅቶች በቅርቡ በተለያዩ የኦሮሚያ ከተሞች እንደሚዘጋጅ የዝግጅቱ አስተባባሪዎች አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ለምሽቱ ያዘጋጀውን ዝግጅት እያገባደደ ነው። ሰዓታችንም ሊጠናቀቅ ነው። በዚህ ሙዚቃ ነው ታዲያ የምንሰናበተው። አቀናባሪያችን ብርሃን ኃይሉ፣ ተተኪው ስርጭት መሐንዲሳችን እና እንዲሁም ዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚህ በምትሰሙት ሙዚቃ ይናገራል። የአስቴር አወቀ ናፍቆት ነው የምንሰናበታችሁ። ነገ ሐሙስ እንገናኝ። ትግርኛ ይከተላል። በእኔ በኩል ሰላም፣ ደህና እደሩ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቱብን ካብ 4 ሳብ 4 ፍርቓን ወይ ከዓ ካብ 10 ሳብ 10 ፍርቓን ይመሓላለፍ። ምሽንኩራ ሰማዕትና ኣሎም